ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
As the ambassador said, we've been very impressed by the both the speed and the content of the prime minister's proposal.
አምባሳደሩም እንዳሉት ጠቅላይ ሚኒስትሩ እያካሄዱት ባለው ለውጥ በፍጥነቱም ሆነ በይዘቱ ተደንቀናል።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ኒኮላስ ባርኔት ናቸው። ዝርዝሩ በለቱ አብይ ርዕስ ይቀርባል።
ግንቡን እናፈርሳለን ድልድዩን እንገነባለን በሚል መሪ ቃል የፊታችን ሐምሌ 19 የሚጀምረው የጠቅላይ ሚኒስትር አብይ አህመድ የዩናይትድ ስቴትስ ጉብኝት በውጭ ያሉ ኢትዮጵያውያንና ትውልድ ኢትዮጵያውያን በታሪክ ፊት ለፊት አሻራ የሚያስቀምጡበት ጊዜ እንደሚሆን በዩናይትድ ስቴትስ የኢትዮጵያ አምባሳደር ካሳ ተክለብርሃን አመለከቱ። የዚህንም ዝርዝር ይዘናል በዜና መጽሔት ጊዜ ይቀርባል።
ለምሽቱ ካሉን ዜናዎች ዛሬ አስቸኳይ ስብሰባ ያካሄደው የኢትዮጵያ ፓርላማ የሕዝብ ተወካዮች ምክር ቤት በሂደት ላይ የነበረውን የምህረት አዋጅ በአንድ ድምጽ ተአቅቦና በአብላጫ ድምጽ አጽድቋል የሚለው አለን። በዜና ውስጥ እናካትተዋለን። ጠቅላይ ሚኒስትር አብይ አህመድ እያካሄዱ ያለው ለውጥ ከፍጥነትም ሆነ ከይዘት አንጻር የሚደነቅ መሆኑን ዩናይትድ ስቴትስ አስታውቃለች። በአብይ ርዕስ ይዘነዋል። ሌሎችም ዜናዎች አሉ።
አርብ ሐምሌ 10 2010 ዓመተ ምህረት ጤና ይስጥልን እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን የምሽቱ አስተናጋጆቻችሁ አሉላ ከበደና
ቆንጂት ታየነን አቀናባሪያችን ብርሃን ኃይሉ ነች። እስከ 4 ሰዓት ድረስ አብረናችሁ እናመሻለን። አሁን የሰዓቱን የዓለም ዜና እናስቀድማለን። መልካም ምሽት። ዛሬ አስቸኳይ ስብሰባ ያካሄደው የኢትዮጵያ ፓርላማ የሕዝብ ተወካዮች ምክር ቤት በሂደት ላይ የነበረውን የምህረት አዋጅ በአንድ ድምጽ ተአቅቦና በአብላጫ ድምጽ አጽድቋል። አዋጁ በተለያዩ የወንጀል ድርጊቶች ለተሳተፉ ሰዎች ተጠያቂነትን የሚያስቀር ነው። እስክንድር ፍሬው ተከታዩን ዘገባ ልኳል።
ጠቅላይ ሚኒስትር ዶክተር አብይ አህመድ የተያያዙት የይቅርታና የምህረት መንገድ ተጨማሪ ህጋዊ ድጋፍ አግኝቷል። ዛሬ በፓርላማ የተደገው የምህረት አዋጅ ለኚህ ጠቅላይ ሚኒስትር የበለጠ አቅም የሚሰጥ ነው። እስካሁን በሺዎች የሚቆጠሩ ታሳሪዎች እየተፈቱ ያሉት በይቅርታ ነው። ይቅርታ ቅጣትን ቢያስቀርም ጥፋትን አይሰርዝም፣ ዋስትናም አይሰጥም። የምህረት አዋጅ ግን ጥፋትን እንዳልተሰራ የሚቆጥርና ዋስትናም የሚሰጥ ነው። በቅድሚያ በሚኒስትሮች ምክር ቤት የጸደቀውና ወደ ፓርላማ የተመራው በህግና ፍትህ ጉዳዮች ቋሚ ኮሚቴም ሲታይ የነበረው የምህረት አዋጅ ታዲያ ዛሬ ጸድቋል። በአብላጫ ድምጽና በአንድ ድምጽ ተአቅቦ አዋጁ በርካቶችን ተጠቃሚ እንደሚያደርግ በፓርላማው የህግና ፍትህ ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ጴጥሮስ ወልደሰንበት ተናግረዋል።
በምርመራ ሂደት ላሉ፣ ለተከሰሱ፣ ተፈርዶባቸው በማረሚያ ቤት ላሉ፣ ገና ላልተያዙ ሰዎች ወይም ቡድኖች መንግስት ያለፈውን ጥፋታቸውን ወይም ወንጀላቸውን ሙሉ በሙሉ እንዳልተሰራ የሚቆጥርበት አግባብ ነው።
የዚህን አዋጅ መጽደቅ ተከትሎ በተከታታይ የሚሰጥ ምህረት እንደሚኖር ይጠበቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ጠቅላይ ሚኒስትር አብይ አህመድ እያካሄዱ ያለው ለውጥ ከፍጥነትም ሆነ ከይዘት አንጻር የሚደነቅ መሆኑን የዩናይትድ ስቴትስ አስታውቃለች። ለነኚህ የለውጥ እርምጃዎች መሳካት አገራቸው በአጋርነት መስራት እንደምትፈልግም በአሜሪካ በኢትዮጵያ የአሜሪካ ቃል አቀባይ ተናግረዋል። ጠቅላይ ሚኒስትሩ ዶክተር አብይ አህመድም ከአንድ ሳምንት በኋላ ወዲህ ወደ ዋሽንግተን ያመራሉ። በዚያም ጉብኝት መልካሙን እንመኝላቸዋለን ያሉት ቃል አቀባዩ ኒኮላስ ባርኔት ከዩናይትድ ስቴትስ ባለስልጣናት ጋር የሚደረጉ ውይይት ስለመኖሩ ግን አልጠቀሱም። የኢትዮጵያ ውጭ ጉዳይ ሚኒስቴር ከሳምንታት በፊት በሰጠው መግለጫ የጠቅላይ ሚኒስትሩ የአሜሪካ ጉዞ ዓላማ ከውጭ ከሚኖሩ ኢትዮጵያውያን ጋር መወያየት ብቻ መሆኑን ጠቁሞ ነበር። አድማጮች፣ ከዜናው በኋላ በምሽቱ አብይ ርዕስ ዝርዝሩን እናቀርባለን።
ግንቡን እናፈርሳለን ድልድዩን እንገነባለን በሚል መሪ ቃል የፊታችን ሐምሌ 19 የሚጀምረው የጠቅላይ ሚኒስትር አብይ አህመድ የዩናይትድ ስቴትስ ጉብኝት በውጭ ያሉ ኢትዮጵያውያንና ትውልደ ኢትዮጵያ በታሪክ ፊት ልዩ አሻራ የሚያስቀምጡበት ጊዜ እንደሚሆን በዩናይትድ ስቴትስ የኢትዮጵያ አምባሳደር ካሳ ተክለብርሃን አመልክተዋል። የጠቅላይ ሚኒስትሩን የአሜሪካ አቀባበል ሁሉን አቀፍ ኮሚቴ ትናንትና የሰጠውን ሁለተኛ ጋዜጣዊ መግለጫ ተከታትለናል። በመጽሔት ክፍለ ጊዜ ዘገባ ይኖረናል። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በደቡባዊ ኢትዮጵያ በጌዲዮና ምዕራብ ጉጂ ዞኖች በብሔረሰቦች መካከል በተከሰቱ ግጭቶች ሳቢያ ካለፈው እንደ አውሮፓውያን ሚያዝያ ወር ወዲህ ቁጥራቸው ወደ 1 ሚሊዮን የሚጠጉ ሰዎች ከቀያቸው ተፈናቅለዋል ሲል ዓለም አቀፉ የፍልሰት ድርጅት IOM ባወጣው ሪፖርት ገለጠ። ከ800 ሺህ የሚበልጡ ተፈናቃዮች በአስጊ ሁኔታ በጌዲዮ ዞን፣ የተቀሩት ደግሞ በምዕራብ ጉጂ ዞን እንደተጠለሉ ነው IOM በመግለጫው ያመለከተው። የIOM ቃል አቀባይ ጆል ሚልማን ተፈናቃዮቹ ያሉበት ሁኔታ ዘግናኝ ነው ብለዋል።
The buildings and the collective sites that we've been visiting generally are not fit for human habitation and are extremely overcrowded, forcing many people to stay
outside. በጉብኝናቸውና በተጠለሉባቸው ህንጻዎች በአጠቃላይ ለሰው መኖሪያነት የማይመቹ አይደሉም። በሰው ብዛት የተጨናነቁ ናቸው። በመሆኑም ብዙዎቹ ደጅ መሬት ላይ ከዝናቡ መከለያ ብቻ ተጠለለው ለመተኛት ተገደዋል። ዋናው የምግብ ችግር መሆኑን፣ የመጠለያና የንጽህና ሁኔታውም አሳሳቢ መሆኑን ተረድተናል።
IOM ያሰማራቸው ቡድኖች ተፈናቃዮቹ ካሉበት የምዕራብ ጉጂ 6 ወረዳዎች በጸጥታ ስጋት ምክንያት መጎብኘት የቻሉት 4ቱን ብቻ ነው ብለዋል ቃል አቀባዩ። መስሪያ ቤታቸው IOM የሰብአዊ እርዳታ እንቅስቃሴዎቹን እንዳጎለበተ ገልጸው መጸዳጃ ቤቶች፣ መጠለያዎችና የምግብ ማብሰያ ስፍራዎች ግንባታ እየተከናወነ መሆኑን አመልክተዋል።
በዓለም ዙሪያ በዜጎቻቸው ለዘመናዊ ባርነት መጋለጥ አጋጣሚዎች ሰሜን ኮሪያና ኤርትራ ግንባር ቀደሞቹ ሀገሮች ናቸው ሲል ዛሬ ይፋ የተደረገ አንድ ዓለም አቀፍ ጥናት አስታወቀ። ዘ ግሎባል ስሌቨሪ ኢንዴክስ የዓለም አቀፍ የባርነት ጉዳይ ሰንጠረዥ የተባለው ድርጅት ባወጣው የሪፖርቱ እንደ አውሮፓውያን የዘመን አቆጣጠር በ2016 በዓለም ዙሪያ ሰዎች በዘመናዊ ባርነት የተያዙ ሰዎች ቁጥር 40.3 ሚሊዮን ይደርሳል ብሎ እንደሚገምት አመልክቷል። ድርጅቱ በግምገማው ህገወጥ የሰዎች ዝውውር፣ የግዴታ የጉልበት ስራ፣ የግዴታ ጋብቻን፣ ህጻናትን መሸጥና መበዝበዝን፣ የለየለት ባሪያ ፍንገላን ጨምሮ በዘመናዊ ባሪያ ፍንገላነት ፈርጇቸዋል። ከአስር ሰው አንዱ በዘመናዊ ባርነት የተያዙ ያላት ሰሜን ኮሪያ ከህዝቧ ብዛት አኳያ በንጽጽር ሲታይ በሰንጠረዡ በአንደኝነት የፈረጃ ሲሆን የሚበዛው ህዝቧ በመንግስት በግድ ተይዞ እንደሚሰራ ነው ያመለከተው። ከሰሜን ኮሪያና ኤርትራ ቀጥሎ ብሩንዲ፣ ማዕከላዊ አፍሪካ ሪፐብሊክ፣ አፍጋኒስታን፣ ሞሪቴኒያ፣ ደቡብ ሱዳን በቅደም ተከተላቸው ይገኙባቸዋል። የሰንጠረዡ ዓላማ ተጨባጭ መረጃ በማቅረብ መንግስታትና ኩባንያዎች ችግሩን ለማስወገድ እንዲሰሩ ግፊት ለማድረግ መሆኑንም ግሎባል ስሌቨሪ ኢንዴክስ አስታውቋል።
የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ የሩሲያ አቻቸው ቭላዲሚር ፑቲንን ሁለተኛ ጉባኤ ለማካሄድ ዋሽንግተንን እንዲጎበኙ ጋብዘዋቸዋል። ዩናይትድ ስቴትስና ሩሲያ የመሪዎቻቸውን ንግግር ወይም ጉባኤ ዝግጅት አስመልክቶ እየተወያዩበት መሆናቸውን የዋይት ሀውስ ቃል አቀባይ ሳራ ሀከቢ ሳንደርስ ትናንት በማህበራዊ መገናኛ አስታውቀዋል። ፕሬዚደንት ትራምፕ የብሔራዊ ጸጥታ አማካሪያቸው ጆን ቦልተንን የሩሲያው ፕሬዚደንት ፑቲን በልጉ ላይ እንዲመጡ ጋብዟቸው ሲሉ አሳስበዋቸዋል። በዚያ ዙሪያ ንግግሩ ተጀምረዋል ነው ያሉት ሳራ ሀከቢ በትዊተር። የብሔራዊ ደህንነት ዲሬክተሩ ዳን ኮትስ ኮሎራዶ ውስጥ በተደረገ አንድ ጉባኤ ላይ ፑቲን በወራት ውስጥ ዋሽንግተንን ሊጎበኙ እንደሚችሉ ሲሰሙ ሊከሰት ስለሚችለው የደህንነት ስጋት ገምግመን ፕሬዚደንቱም እንዲያውቁት እናደርጋለን ብለዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ይጠናቀቃል።
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
ቆንጂት ታዬ ነን። በአለም ዜና የጀመረው መደበኛው ፕሮግራማችን በ19ና በ25 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን አስቀድሞ ታዲያ ቆየት ብለው ከሚቀርቡ ዝግጅቶች አንድ ሁለቱን ለቅምሻ እናሰማችሁ።
እንደኔ አስተያየት የኢትዮጵያና የኤርትራ ጉዳይ የኢትዮጵያና የኤርትራ የሰላም መንፈስ እንዴት መቀጠል አለበት? እንዴት ሊቀጥል ይችላል የሚለው ጥያቄ ቁልፉ ያለው በኢትዮጵያ ነው። ኤርትራውያን እንደ ድሮ ወደ ኢትዮጵያ መጥተው ያለ ምንም ፓስፖርት ለማንነት ወረቀት ብቻ ይዘው ለመንቀሳቀስ ይችላሉ ወይስ አይችሉም? የኢትዮጵያ መንግስት ኤርትራውያኖች እንደ ኢትዮጵያውያን ነው የሚያያቸው ወይስ እንደ ሌላ ሀገር ዜጋ ነው? ይህ ነገር እነዚህ ጥያቄዎች የሚወሰኑት በኢትዮጵያ ነው። አሁን ተከስተ ካለው አንድ ሁለት ነጥብ ላንሳና የምንለይበትን ላመልክት። አሁን የተጀመረው ነገር ቁልፉ በአጠቃላይ ኢትዮጵያ ውስጥ ነው ያለው። ቁልፉን የያዘችው ኢትዮጵያ ነች። አልስማማበትም። አሁን የሚደረገው ድርድር የእርቅ መንገድ የተጀመረው በሁለት ብሔረ መንግስታት ልንላቸው የሚችል ይሆናል ነው። ስለዚህ ሰጥተው መቀበልን ግንዛቤ ውስጥ የሚያስገባ ነው።
የቀደሙት ፕሮፌሰር ተከስተ ነጋሽ ኤርትራዊው የታሪክ ምሁር፣ ሁለተኛው ፕሮፌሰር ገብሩ ታረቀኝ ኢትዮጵያዊው የታሪክ ምሁር ናቸው። ፕሮፌሰር ሹመት ሲሻኝን ጨምሮ ሶስቱ ታዋቂ የታሪክ ባለሙያዎች በሰሞንኛው ውይይት ኢትዮጵያና ኤርትራ የሁለት ጎረቤታሞች ታሪክ ይወያያሉ፣ ይከራከራሉ። በሁለተኛው አጋማሽ ጠብቋቸው። አሁን ወደ ዕለቱ አብይ ርዕስ።
ጠቅላይ ሚኒስትር አብይ አህመድ እያካሄዱ ያለው ለውጥ ከፍጥነትም ሆነ ከይዘት አንጻር የሚደነቅ መሆኑን ዩናይትድ ስቴትስ አስታወቀች። ለነዚህ የለውጥ እርምጃዎች መሳካት ሀገራቸው በአጋርነት መስራት እንደምትፈልግም በኢትዮጵያ የአሜሪካ ቃል አቀባይ ተናግረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድም ከአንድ ሳምንት በኋላ ወደ ዋሽንግተን ያመራሉ። በዚያም ጉብኝት መልካሙን እንመኝላቸዋለን ያሉት ቃል አቀባዩ ኒኮላስ ባርኔት ከዩናይትድ ስቴትስ ባለስልጣናት ጋር የሚደረግ ውይይት ስለመኖሩ ግን አልጠቀሱም። የኢትዮጵያ የውጭ ጉዳይ ሚኒስቴር ከሳምንታት በፊት በሰጠው መግለጫ የጠቅላይ ሚኒስትሩ የአሜሪካ ጉዞ ዓላማ በውጭ ከሚኖሩ ኢትዮጵያውያን ጋር መወያየት ብቻ መሆኑን ጠቁሞ ነበር። ወደ አብይ ርዕሱ።
ዩናይትድ ስቴትስ ከጠቅላይ ሚኒስትሩ ጋር ነች። ወደ ኃላፊነት በመጡ በጥቂት ወራት ውስጥ በርካታ እርምጃዎችን የወሰዱት በተለያየ ጎራ በተሰለፉ ኢትዮጵያውያን ሳይቀር ይሁንታን ያገኙት እምነትን ያተረፉት መሪ ከወዳጅ ሀገራትም ሙገሳ እየተቸራቸው ይገኛል። ከነዚህ ወዳጅ ሀገራት አንዷ የሆነችው ዩናይትድ ስቴትስ ለጠቅላይ ሚኒስትር ዶክተር አብይ አህመድና ለለውጥ እርምጃዎቻቸው ያላትን ድጋፍና አድናቆት በአደባባይ እየገለጸች ነው። ዩናይትድ ስቴትስና ኢትዮጵያ በሰብአዊ መብትና በዲሞክራሲ ጉዳዮች ላይ በተመካከሩበትና ትናንት በውጭ ጉዳይ ሚኒስቴር በተካሄደው መድረክም ይሄው ድጋፍና አድናቆት ተንጸባርቋል። በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክል ሬይነር በዚሁ መድረክ መክፈቻ ላይ ሲናገሩ የጠቅላይ ሚኒስትር ዶክተር አብይ አህመድን የመጀመሪያ 100 ቀናት ክንውኖች አወድሰዋል። ጠቅላይ ሚኒስትሩ በመጀመሪያዎቹ 100 ቀናት አስደናቂ፣ ጠንካራ፣ ግልጽና ቀጥተኛ ንግግሮችን አድርገዋል። መንግስትም ሰብአዊ መብትን እንዲያከብር አሳታፊ የሆነ የፖለቲካ ምህዳርም እንዲፈጥር የሚያስችል አመራር ሰጥተዋል ነው ያሉት አምባሳደሩ። ይህንኑ መነሻ በማድረግ በስልክ ያነጋገርኳቸው በአዲስ አበባ የአሜሪካ ኤምባሲ ቃል አቀባይ ኒኮላስ ባርኔት በጠቅላይ ሚኒስትር አብይ እየተካሄደ ያለው ለውጥ ከፍጥነትም ከይዘትም አንጻር የሚደነቅ ነው ብለዋል።
As the ambassador said, we've been very impressed by the both the speed and the content of the prime minister's proposal.
አምባሳደሩም እንዳሉት ጠቅላይ ሚኒስትሩ እያካሄዱት ባለው ለውጥ በፍጥነቱም ሆነ በይዘቱ ተደንቀናል። ዛሬ በዲሞክራሲ፣ በሰብአዊ መብቶችና በመልካም አስተዳደር ላይ በተካሄደው የጋራ መድረክ ስለ ኢትዮጵያ መንግስት እቅድ የበለጠ ለመረዳትና እንዴት እንደምንደግፋቸው ለማወቅ ጉጉቱ ነበረን።
ኢትዮጵያ በፈጣንና አጠቃላይ ለውጥና መሻሻል ውስጥ መሆኗን የአሜሪካው አምባሳደር በትናንቱ ንግግራቸው ጠቅሰዋል። እነዚህ መሻሻሎች ደግሞ በፖለቲካዊ አስተዳደርና በሰብአዊ መብት አያያዝ ላይ የታዩትን እንደሚጨምሩ ጠቁመዋል። የዩናይትድ ስቴትስን ድጋፍና ይሁንታ ያገኙት የለውጥ እርምጃዎች የትኞቹ እንደሆኑ የጠየቋቸው የኤምባሲው ቃል አቀባይ ኒኮላስ ባርኔትም የተወሰኑትን ዘርዝረዋል።
We could go on for quite some time, but the change in rhetoric from the government, the focus on respect for human rights and creating greater political...
ይሄ ነገር ጊዜ ይወስዳል። ነገር ግን በመንግስቱ አነጋገር ላይ ያለው ለውጥ ሰብአዊ መብቶችን ለማክበር፣ የፖለቲካ አሳታፊነትን ለመፍጠር፣ ስለ አንድነት ለመወያየትና በፖለቲካ ሂደቶች የበለጠ ተሳትፎ እንዲኖር የተሰጠው ትኩረት ይገኝበታል። ይሄ ከኤርትራ ጋር ሰላም ለማምጣት የተደረገውን ጥረትም ይጨምራል። ሰፊና አሳታፊ እድገት ለማምጣት ለኢኮኖሚ ማሻሻያዎች የተሰጠውም ትኩረት እንደዚሁ ነው። እና አሁን የተለያዩ አማራጭ ዝርዝሮች አሉ። እንዴት እንደሚቀጥሉባቸው ለማየት እንጠብቃለን።
በጠቅላይ ሚኒስትሩ የተጀመሩ የለውጥ እርምጃዎችን ከማስተካከት አንጻር ፈተናዎች ሊኖሩ እንደሚችሉም የዩናይትድ ስቴትስ እምነት ነው። የወዳጅ መንግስታት ድጋፍ የሚያስፈልገውም በተለይ ከዚህ አንጻር ነው ብለዋል አምባሳደር ሬነር ትናንት ሲናገሩ። የኤምባሲው ቃል አቀባይ ኒኮላስ ባርኔትም ይህንኑ ሐሳብ ያብራራሉ።
Democracy is hard work. This is something we've talked about publicly before. It's going to take the effort of all of you.
ዲሞክራሲ ጠንካራ ስራ ይጠይቃል። ይሄ ከዚህ በፊት በአደባባይ የተናገርነው ነው። ይህ ሂደት እንዲሳካ የሁሉንም ኢትዮጵያውያን ጥረት ይጠይቃል። ሁሉም የበኩሉን ሚና መጫወት አለበት። በኢትዮጵያ ፍትህ ሲስተም ሁሉም ኃላፊነቱን መወጣት ይኖርበታል። በጠቅላይ ሚኒስትር አብይና በአስተዳደራቸው የተቀመጡ የለውጥ እርምጃዎች የተለጠጡ ቢሆኑም የሚሳኩ ናቸው። ቁርጠኝነትና ጥረት ግን ይጠይቃሉ። የዛሬ የመድረክ ዓላማም በእነዚህ የለውጥ እርምጃዎች ላይ መወያየትና ስኬታማ በሚሆኑበት መንገድ ላይ ዩናይትድ ስቴትስ እንዴት ከኢትዮጵያ ጋር በአጋርነት መስራት እንደምትችል መነጋገር ነበር። ከዚህ አንጻር በጋራ መስራት በሚንችልባቸው በጣም ተጨባጭ መንገዶች ላይ ያተኮረና እጅግ ግልጽና ገንቢ ውይይት ነበረን።
የሁለቱ ሀገራት የምክክር መድረክ የተካሄደው ጠቅላይ ሚኒስትር ዶክተር አብይ አህመድ ከአንድ ሳምንት በኋላ ወደ ዩናይትድ ስቴትስ እንደሚጓዙ እየተጠበቀ ባለበት ሰዓት ነው። የጠቅላይ ሚኒስትሩ ጉዞ ዓላማ በዚያ ከሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን ጋር መወያየት እንደሆነ ቀደም ሲል ተገልጿል። ከዩናይትድ ስቴትስ ባለስልጣናት ጋር ይገናኙ እንደሆነ የጠየቅኳቸው ቃል አቀባዩ ኒኮላስ ባርኔትም ቀጥተኛ ምላሽ አልሰጡም።
Ethiopian government to discuss the plans for Prime Minister Abiy's trip but we're certainly
ለጠቅላይ ሚኒስትር አብይ ጉብኝት የተያዘውን መርሃ ግብር ለኢትዮጵያ መንግስት ተወዋለሁ። ነገር ግን ያንን ጉብኝት እንጠብቃለን፣ መልካሙንም እንመኝላቸዋለን። ምን አይነት የውይይት ፕሮግራም እንደሚኖር ለማየትም እንጠብቃለን።
ከሁለት ሳምንታት በፊት መግለጫ የሰጡት የኢትዮጵያ የውጭ ጉዳይ ሚኒስትር ዴታ አምባሳደር ብርቱካን አያኖ የጠቅላይ ሚኒስትሩ ጉዞ ዓላማ አንድ ብቻ መሆኑን ነበር ያብራሩት።
በስልጣን ላይ ያለ ጠቅላይ ሚኒስትር ለመጀመሪያ ጊዜ የዲያስፖራውን ለማወያየት፣ በውጭ የሚኖሩ ኢትዮጵያውያን ትውልደ ኢትዮጵያውያንን ለማወያየት እቅድ ይዞ ሲሄድ፣ ለዚህ ስራ ብቻ ሲሄድ የመጀመሪያው ዝግጅት ከመሆኑ አንጻር ልዩ ያደርገዋል። በዚህ ፕሮግራም ላይ ግንቡን እናፈርስ ድልድዩንም እንገንባ በሚል መሪ ቃል የተዘጋጀ ፕሮግራም ነው።
የጠቅላይ ሚኒስትሩን የጉዞ መርሃ ግብር በተመለከተ ከዚህ መግለጫ በኋላ የተለወጠ ነገር ስለመኖሩና ከዩናይትድ ስቴትስ ባለስልጣናት ጋር ስለመገናኘታቸው አዲስ የወጣ መረጃ የለም። በትናንቱ የምክክር መድረክ ላይ በዩናይትድ ስቴትስ በኩል ከአምባሳደር ሬነር በተጨማሪ ከዋሽንግተን የመጡት በውጭ ጉዳይ መስሪያ ቤት የዲሞክራሲና የሰብአዊ መብት ቢሮ ረዳት የውጭ ጉዳይ ሚኒስትር ስኮት ቡስቢ እንዲሁም ሌሎች ባልደረቦቻቸው ተገኝተዋል። በኢትዮጵያ በኩል ደግሞ የውጭ ጉዳይ ሚኒስትር ዴታ ፕሮፌሰር አፈወርቅ ካሱና ሌሎች የስራ ኃላፊዎች ተሳታፊ ነበሩ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እናመሰግናለን አድማጮች። ተከታዩም ከዚሁ ርዕስ ጋር ያቆየናል። ታዲያ ቀደም ብለን ያስተዋወቅ ነው ግንቡን እናፈርሳለን ድልድዩን እንገነባለን በሚል መሪ ቃል ፊታችን ሐምሌ 19 የሚጀምረው ይህ የጠቅላይ ሚኒስትር አህመድ የዩናይትድ ስቴትስ ጉባኤን አስመልክቶ የዋሽንግተን ቡድን አዘጋጅ ቡድን በትላንትናው ምሽት ማብራሪያ ሰጥቷል ለጋዜጠኞች። በስፍራው የተገኘው በተከታታይም ይህንን ዘገባ ታቀርብ የነበርከው ሰለሞን አንተነህና ሰለሞን አባተ እዚህ ስቱዲዮ አጠገቤ ይገኛል። ለመሆኑ ዝግጅቱ እንዴት ነው እየተካሄደ ያለው? ሰለሞን
እንደምን አመሻህ አሉላ። እንደምን አመሻችሁ የተከበራችሁ አድማጮች። ዝግጅቱ በጥሩ ሁኔታ እየተካሄደ መሆኑን ትናንትና እዛው የተገኙት የዚህ የአዘጋጅ ኮሚቴው አስተባባሪዎች ተናግረዋል። አዘጋጅ ኮሚቴው በነገራችን ላይ በጣም ሰፊ ነው መሰረቱ። በመጀመሪያው ቃል የፕሬስ መግለጫቸው ላይ ከ80 በላይ የተለያዩ ተከፋፍሎ የነበሩ ቡድኖች እየተሰባሰቡ ያሉበት መሰረተ ሰፊ መድረክ እንደሆነ ተናግረው ነበር። ከዛ በኋላ በአንድ ዋና ኮሚቴ ተደራጅተው ኤምባሲውም አለበት እዛ ውስጥ እንደውም ኤምባሲው ሳይሆን እየመራ ያለው ነገሩን እንደሰማሁት ከዛ የተቋቋመው ይሄ የተፈጠረው ጥምር ኮሚቴ ኤምባሲውን አንድ ላይ አድርጎ ነው ያካሄዱ ያሉት ይሄንን እንቅስቃሴ። ስለዚህ እንቅስቃሴው በመጠነ ሰፊና ህዝባዊ ነው ማለት ይቻላል። በነገራችን ላይ አሉላ ጠቅላይ ሚኒስትሩ የሚገቡበትን ቀንና ዛሬን ሳይጨምር 5 ቀን ብቻ ነው የቀራቸው አሁን ለዚህ ለጉብኝታቸው እና የዚህን አቀባበላቸውን ለማዘጋጀት የተካሄደ ያለው ጥረት እጅግ መጠነ ሰፊ መሆኑን ነው ቀደም እንደገለጽኩልህ የሰማነው። በዚህ መሰረት በመጪው ቅዳሜ የነገ ሳምንት ማለት ነው ዋሽንግተን ዲሲ ላይ እጅግ ግዙፍ የሆነ ስብሰባ ተጠርቷል። ምናልባት ከ25000 እስከ 45000 የሚሆን ሰው ይገኝበታል የተባለ ማውንት ቨርነን ኖርዝ ዌስት የሚገኘው ኮንቬንሽን ሴንተር ላይ ያገኛሉ። ያንን ህዝብ ንግግር ያደርጋሉ። ከጧቱ 3 ሰዓት ጀምሮ የኮንቬንሽን ሴንተር በሮች ክፍት እንደሚሆኑ ነው የተነገረው።
የኢትዮጵያውያን ከተማ አለቶን ነው ከተማችን
የኢትዮጵያውያን ከተማ እንዲሁም ነበረች ግን አሁን ከተለያዩ በአጎራባች ካሉ ግዛቶችም የሚመጡ ብዙ እንዳሉ ነው እንግዲህ እየሰማን ያለ ነው። የዲሲ እና የአካባቢዋ ሰዎች ብቻ ሳይሆኑ ማለት ነው። ስለዚህ ግዙፍ የሆነ ስብሰባ ይደረጋል ነው ተብሎ የሚጠበቀው። በማግስቱ እሁድ ሐምሌ 22 ሎስ አንጀለስ ላይ ተመሳሳይ መድረክ ተዘጋጅቶ እሱም እንደዚሁ በአንድ ግዙፍ ኮሚቴ እየተመራ የኢትዮጵያ ቆንስላ ጽህፈት ቤትም አለ እሱንም አስተጣፈው እየተዘጋጁ እንዳሉ ነው የሰማሁት። ከዚያም ሐምሌ 22 ማለት
22 እሁድ
ሎስ አንጀለስ ነው። ሐምሌ 23 ሰኞ ሚኒሶታ ላይ ደግሞ ሌላ ተመሳሳይ መድረክ ይኖራቸዋል ጠቅላይ ሚኒስትሩ። በዚህ ሁኔታ ነው ያንን ጉብኝታቸውን የሚያካሂዱትና ዋሽንግተን ዲሲ ላይ ስላለው ሁኔታ በተሳካ ሁኔታ እየተካሄደ መሆኑን አምባሳደሩ በትናንትና ጋዜጣዊ መግለጫ ላይ ተናግረው ነበር። ሲቀንጨባ አድርጌ ላሰማችሁ።
መልካም።
ይህ ጉብኝት በአሜሪካን የተባበሩት ግዛቶች በሶስት ቦታዎች ይደረግ እንጂ በመላው ዓለም የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በጠቅላላ በጉጉት የሚጠብቁትና የሚከታተሉት ታሪካዊ ቀን ነው። ይህ በሀገራችን ታሪክ በጠቅላይ ሚኒስትር ደረጃ የተለየ ትኩረት በመሰጠቱም ይሁን በብዙ ሺዎች የሚቆጠሩ ወገኖቻችን በእያንዳንዱ ማዕከል በአካል የሚገኙበትና በሚሊዮኖች የሚቆጠሩ በቀጥታ ስርጭት በሚዲያ የሚሳተፉበት ስለሆነ ለሀገራችን ሰላም ብልጽግናና ለዜጎቻችን አንድነትና ህብረት ትልቅ ፋይዳ ያለው ነው። ኢትዮጵያችን በሁሉም ቦታ ከፍ ብላ እንድትታይ ልጆቿ በልዩ ሁኔታ የሚያደምቋትም እንደሚሆን በጉጉት የሚጠበቅለት ነው። ይህ ታሪካዊ ህዝባዊ ጉባኤ የሚደረግበት ጊዜ ራሱ በርካታ ታሪካዊ ክዋኔዎች በአገር ቤት በጎረቤት አገሮችና በተለይም በኢትዮጵያና በኤርትራ ህዝቦች መካከል ተፈጥሮ የቆየውን የጥላቻና የመራራቅ ግድግዳ ተንዶ የፍቅር ድልድይ መገንባት የተጀመረበትና የሁለቱ ወንድማማች ህዝቦች ደስታ በየቀኑ በሚታይበት ወቅት የሚደረግ መሆኑ ሁኔታውን ልዩ ያደርገዋል። ይህም በክቡር ጠቅላይ ሚኒስትሩ የተነገረውንና የሀገራችን ራዕይ በሚገልጽ መንገድ በመደመር ሆነና በመደመር የራሳችንን አስተዋጽኦ የምናበረክትበትና በታሪክ ፊት የራሳችንን ልዩ አሻራ የምናስቀምጥበት ዘመን ነው።
መልካም። ሰለሞን እንግዲህ ብዙ ነገሮች እንደተብራሩ ተጠብቃለሁ። ታዲያ ተደጋግሞ የሚነሳ ግንቡን እናፈርሳለን ቀድም መግቢያው ላይ አስተዋቀናል ድልድዩን እንገነባለን የሚለው ጠቅላይ ሚኒስትሩ በተደጋጋሚ የሚናገሩት ቃል አሁንም አምባሳደሩ ደግሞታል ሌሎችም ይሉታል። ስለዚህ መሪ ቃል ማብራሪያ ተሰጥቶ ይሆን?
ጥሩ ጥያቄ ነው ያነሳኸው አሉላ። ይሄንኑ ጥሪያቸውን አሁን ያስተላለፉትን መልእክት ቀጥለዋል አምባሳደር ካሳ ተክለ ብርሃን እና እንደውም የጀመሩት የሚቀጥለውን መልእክታቸውን ይሄንኑ ምን የምን ግንብ እንደሚፈርስ የምን ድልድይ እንደሚዘረጋ በማብራራት ነበር። እንስማቸው እስቲ።
ይህ ታሪካዊ ጉብኝት በመሪ ቃሉ ላይ በግልጽ እንደተጠቀሰው ጥላቻና መከፋፈልን አስወግደን በፍቅርና በአንድነት መንፈስ ተነስተን ውዷ አገራችንና ህብረ ብሔራዊ ህዝቦቿን በአንድነት ጎልተው የሚታዩበት እንዲሆን ማድረግ ይጠበቅብናል። ለዚህም በፍቅርና በትህትና በተገነባ አካሄድ ወደ ኋላ ሳይሆን ወደፊት በማየት የሚከናወን የሥራ ሂደት መፍጠር ይጠበቅብናል። የተከበራችሁ በዚህ ህዝባዊ ጉባኤና የውይይት መድረክ ለመታደም የተዘጋጃችሁና እድሉን አግኝታችሁ የምትሳተፉ ወገኖች፣ ዝግጅቱ እናንተ ካላችሁበት ጥቂት ቦታዎች ይዘጋጅና ይፈጸም ይሁን እንጂ በመላው የአሜሪካን ግዛቶች የሚገኙ ወገኖቻችን፣ በመላው ዓለም የሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን፣ ከሁሉ በላይ በአገር ቤት ይህን ጉዳይ የመጉጉት የሚጠብቁት 100 ሚሊዮን ህዝቦች የሚከታተሉት ነው። ከዚህም አልፎ በሀገራችን እየተካሄደ ያለው ለውጥ በአሁኑ ጊዜ ሁሉንም የሳበ በመሆኑ የዓለም ህዝቦችና በርካታ መገናኛ ብዙሃን የሚከታተሉትና የሚዘግቡት ታሪካዊ ቀን እንደሚሆንም ይጠበቃል። ይህ የታሪክ አሻራ በየዘመኑ የሚታወስ እና የሚጠቀስ እንደሚሆንም ይታመናል። ይህ ታሪካዊና በአይነቱ ልዩ እድል የሆነው መርሃ ግብር ላይ ለመሳተፍ እየፈለጉ በተለያዩ ምክንያቶች መሳተፍ ያልቻሉ ወገኖቻችን በርካታ ናቸው። ሁሉ ሰው እድሉን ለማግኘት ያሳየው ፍላጎትና ተነሳሽነት የሚያስደስት ነው። በዚህ ስራ የሚሳተፉ ለሁሉም ኮሚቴዎችና ለኤምባሲያችን በደረሱ መረጃዎች በህዝቡ ዘንድ ያለውን ጉጉትና ደስታ ለመረዳት ችለናል። ስለዚህ ይህ የሚያመላክተን እድሉን ያገኘን ወገኖች የተሸከምነው ኃላፊነት ከላይ የገለጽናቸውን አካላት በሙሉ ፍላጎት በሚያሟላ የኃላፊነትና የፍቅር መንፈስ የተሳካ ህዝባዊ ጉባኤ እንድናደርገው በኮሚቴያችንና በራሴ ስም ስገልጽ በታላቅ ምስጋናና አክብሮት ነው።
ሶሎሞን፣ አምባሳደር ካሳ ያሉትን ሰምተናል። ነገር ግን ካለፈው ጋዜጣዊ መግለጫ በትናንቱ ዘርዘር ብሎ ስለ ዝግጅቱ የተገለጸ ነገር አለ?
አንዳንድ
ማህበረሰቡ እንዲያውቀው
የተነሱ ነገሮች አሉ። አንዳንድ በነገራችን ላይ ያ ግዙፍ ኮሚቴ ሲቋቋም ዋናው አስተባባሪ ኮሚቴ በስሩ የተለያዩ ኮሚቴዎችን አደራጅቶ ነው እየተንቀሳቀሰ ያለው። አንደኛው የማህበራዊ ተሳትፎ ንዑስ ኮሚቴ ነው። ሌላኛው የሚዲያና ህዝብ ግንኙነት ንዑስ ኮሚቴ ነው። ሌላኛው የፕሮቶኮልና የጸጥታ ጉዳዮች ንዑስ ኮሚቴ ነው። ሌላኛው የሎጂስቲክስ መስተንግዶና መዝናኛ ንዑስ ኮሚቴ ናቸው። ይህንን ስራ እያስተባበሩ ያሉት የሚሰሩት እንቅስቃሴ በአጠቃላይ በጥሩ ሁኔታ እየተከናወነ እንደሆነ ነው የተናገሩት። እንግዲህ ቀደም ብዬ እንዳነሳሁትም በተለይ የቅዳሜው ዝግጅት ከዚህ ከዋናው ዝግጅት ሌላ 1500 የተጋበዙ ሰዎች ከተለያዩ የህብረተሰብ ክፍሎች የሚሳተፉበት እዛ እንደሚገኝ እንደዚሁ ተናግረዋል። እና ምን እንደሆነ ዝግጅታችን የሚናገርበት ደረጃ የዚህ የህዝብ ግንኙነት ንዑስ የሚዲያና ህዝብ ግንኙነት ንዑስ ኮሚቴው ሰብሳቢ አቶ አቤል ጋሻ የሚከተለውን ብሏል።
መርሃ ግብሩን ውጤታማ ለማድረግ የሚያስፈልጉ ሁሉ ማንኛውም አይነት ዝግጅቶች በሂደት ላይ ናቸው። ስራው ያማረና የተዋበ እንዲሆን በመረባረብ ላይ እንገኛለን። የሁላችንም ያልተቆጠበ ድጋፍ በዚህ አኳያ እንፈልጋለን። የታዳሚዎች ብዛት ከሚጠበቀው በላይ ከሆነ የተዘጋጁ ሌሎች የጋራ መመልከቻ ቦታዎች ይኖሩናል። እነዚህ በፌስቡክ ገጻችን እንዲሁም ፒኤም አቢይ ኢንዲሲ ሃሽታግ መደመር በሚለው መከታተል ይቻላል። ይህ ታሪካዊ መርሃ ግብር የተሳካ ይሆን ዘንድ ሁላችንም በጨዋ ስነ ምግባር መሳተፍ ይገባናል። በግፊያና መጨናነቅ ምክንያት እንዳይስተጓጎል ከሁሉም ኢትዮጵያውያን የሚጠበቅ ስነ ምግባርና ግሩም የሆነ ተባባሪነት የማይለየን መሆኑን ተስፋ እናደርጋለን። በዚህ አጋጣሚ መግለጽ የምፈልገው በዚህ ፕሮግራም ያልተካተተና እንዳይካተት የሚደረግ ማንም ወገን የለም። በዚሁ ሂደት ለመሳተፍና ለማገዝ ሁሉም ኢትዮጵያዊና ትውልደ ኢትዮጵያዊ ብቻ ስለሚበቃ ለሁሉም ክፍት መሆኑን በተደጋጋሚ እንደገለጽነው ዛሬም እናሰምርበታለን።
እንግዲህ በዚህ ሁኔታ ነው የትናንትናው ጋዜጣዊ መግለጫ የተካሄደው። ብዙ የተነሱ ቁም ነገሮች አሉ። አሁን ከአየራችን ጊዜ መጣበብ አኳያ ሁሉንም ነገር ማንሳት አንችልም እንጂ የተነሱ ጥያቄዎች ነበሩ፣ የተሰጡ አስተያየቶች ነበሩ። በነገራችን ላይ ይሄ ስብሰባ ምንም ክፍያ የለውም። በዌብሳይት እና በሌሎች መንገዶች ክፍያ የሚፈልጉ ሰዎች የሚጠይቁ ካሉ ማንንም ተሳስቶ ወይም ተጭበርብሮ እንዳይከፍል ማሳሰቢያ ሰጥተዋል። በዚህ ላይ ከዛ በተረፈ ምዝገባም የለም። እዛው ማንንም የሚፈልግ ሰው ሄዶ መግባት ብቻ ነው። ግን የሰጧቸው ማሳሰቢያዎች አሉ። ወደዛ ስብሰባ መሄድ የሚፈልጉ ሰዎች ማስተዋል ያለባቸው እቃ ብረታ ብረት ያለው ግዙፍ የሆኑ እቃዎችን ከመሸካከም እባካችሁ ተቆጠቡ። አሁን የሚያስቸግሩና ጥርጣሬ ውስጥ ሊከቱ የሚችሉ ነገሮችን ከመያዝ ተቆጠቡ። ብረታ ብረት ያላቸው ነገሮች በተለይና እንደዚህ የመሰሉ የዲሲ ታክሲዎች
ትናንሽ ቦርሳዎች ያዙ።
በተቻለ መጠናው የብዙ የዲሲ ታክሲዎች የነጻ ትራንስፖርት አገልግሎት እንደሚሰጡ ተገልጿል። ካሉበት አካባቢ ከያሉበት የተለየ ምልክት እንደሚኖራቸው ተነግሯል። ወደፊት እንገልጻለን። ወደዛ ወደ ኮንቬንሽን ሴንተር ለሚሄዱ ተሳታፊዎች በነጻ መሳፈር እንደሚችሉ ተገልጿል። ለአካል ጉዳተኞች፣ ለአዛውንት፣ ለሕፃናት ለመሳሰሉ የተለየ ቦታ መዘጋጀቱ ተገልጿል። እንደዚሁም ብዙ ሰው ጠቅላይ ሚኒስትሩን አደባባዮትን መቀበል እንፈልጋለን ያለ ስላለ በኮንስቲትዩሽን አቬኑ እና በፔንሲልቬኒያ አቬኑ ግራና ቀኝ ነው ጠቅላይ ሚኒስትሩን ኢትዮጵያውያን የሚቀበሉበት ሁኔታ እየተመቻቸ እንደሆነ ተገልጿል። በአዳራሽ ውስጥ ምናልባት ቦታ ካልበቃ ሰዎች ወደ ውጪ ሄደው በተዘጋጁ ቦታዎች ላይ እንዲስተናገዱ ተገልጿል። ከዛ በተጨማሪ ደግሞ የዳያስፖራ ትረስት ፈንድ መከፈቱም እንደዚሁ ተገልጿል። የዳያስፖራ ትረስት ፈንዱ ቁጥርና ስዊፍት ራውቲንግ ኮዱ በፌስቡክ ገጻችን ላይ ይገኛል። እንደዚሁም በኢትዮጵያ ኤምባሲና ቅድም አቶ አቤል ጋሽ የጠቀሰው PMABDC ሃሽታግ መደመር ላይ ማግኘት እንደሚቻል መግለጽ ፈልጋለሁኝ። አሁን ፕሮዲውሰሯ ሰዓት አብቅቷል፣ ውጣ እያለችኝ ነው። በዚሁ አጠናቀቃለሁ። ፌስቡክ ገጻችንን እንደዚህ ተከታተሉን፣ ዌብሳይታችንንም። አመሰግናለሁ።
እናመሰግናለን ሰለሞን። እናንተንም በተከታታይም በሚኖሩ ፕሮግራሞቻችን ተጨማሪ ማብራሪያዎች እንዲሁ እንደምታቀርብ እናውቃለን። እግዚአብሔር ይስጥልን። አድማጮች፣ ሁለተኛውን አጋማሽ ሳንናገር የገባን ይመስላል። አሁን ሁለተኛው አጋማሽ ደጅ ላይ ነው ያለነው። በዚህ ሰዓት በየሳምንቱ ቀዳሚ ሆነው የሚቀርበው አፍሪካ ነክ ርዕሶች ይቀድምና ውይይት ይከተላል።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። የዛሬው ቅንብራችን የተለያዩ ጋዜጦች የኢትዮጵያንና የኤርትራን የሰላም ስምምነት አስመልክቶ በዘገቡት ላይ ያተኩራል። በሌላ በኩል ደግሞ ኢትዮጵያ ሰፊ የነዳጅና የጋዝ አምራች ግግሮች እንዳሏት ተዘግቧል።
የብሪታንያ ዜና ስርጭት ኮርፖሬሽን ቢቢሲ የኢትዮጵያ አየር መንገድ ወደ ኤርትራ ታሪካዊ በረራ ማድረጉን ዘግቧል። ከሀያ ዓመታት በኋላ ለመጀመሪያ ጊዜ በተደረገው የንግድ አውሮፕላን በረራ የጽጌረዳ አበባና ሻምፒያን ለተሳፋሪዎቹ እንደቀረበላቸው ዘገባው አክሏል። የጦርነቱ ሁኔታ ካበቃ በኋላ የሰላም ወፍ ወደ ኤርትራ በረረች ሲል የኢትዮጵያ አየር መንገድ አብስሯል። የበረራው ተፈላጊነት ከፍተኛ ስለነበረ ሁለተኛው በረራ ከ15 ደቂቃ በኋላ ወደ ኢትዮጵያ መመለሱን አዣንስ ፍራንስ ፕሬስ የዜና አገልግሎት ጠቁሟል።
ብሉምበርግ ዜና አገልግሎት ደግሞ ኢትዮጵያና ኤርትራ መሪዎች የሰላሙን ስምምነት ለመጠበቅ ቃል መግባታቸውን ገልጿል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ወታደራዊ ኃይልን ከድንበር አካባቢዎች ለማስወጣት መመሪያ በሚጠባበቅበት በሆነ ወቅት የሰላሙን ውል ለማሰናከል በሚሞክሩ ወገኖች ላይ እርምጃ ወስዳለሁ ማለታቸውን፣ ፕሬዝደንት ኢሳያስም የሰላም ስምምነቱን ለመጠበቅ ሁለቱም ሀገሮች ተባብረው ይሰራሉ ማለታቸውን ብሉምበርግ ዜና አገልግሎት ጠቅሷል።
ከኤርትራ ጋር በሚዋሰኑ ድንበሮች ላይ ያለው የኢትዮጵያ ወታደራዊ ኃይል ከአካባቢው ለመውጣት ቃል መግባቱን ምክትል ኤታማዦር ሹም ብርሃኑ ጁላ መናገራቸውን፣ ባለሥልጣኑ መጀመሪያ ላይ ከኤርትራ ወደ ኢትዮጵያ መጥተው ከነበሩት ልዑካን ጋር በተደረገው ንግግር መገኘታቸውን ብሉምበርግ የዜና አገልግሎት ጠቁሟል። ወታደራዊ ኃይሎችን በትግራይና አፋር ክልል ካሉ ድንበሮች የማስወጣት ውሳኔ የመንግሥት እንጂ የወታደራዊ ኃይሉ አይደለም። የኢትዮጵያ መንግስት ከኤርትራ መንግስት ጋር ተነጋግሮ ወታደራዊ ኃይሉን ለማስወጣት ከወሰነ ወታደራዊው ኃይል ይወጣል ሲሉ የወታደራዊ እንቅስቃሴን የሚመሩት ምክትል ኤታማጆር ሹም መናገራቸውን አዲስ ዘመን ጋዜጣ መዘገቡን ብሉምበርግ የዜና አገልግሎት ጠቅሷል።
የተገለጸው። የፈረንሳይ ዜና አገልግሎት በበኩሉ ፕሬዚደንት ኢሳያስ አፈወርቂ በኢትዮጵያው ጉብኝታቸው ወቅት የኤርትራን ኤምባሲ በአዲስ መልክ በከፈቱበት ወቅት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የኤምባሲውን ቁልፍ ማስረከባቸውን የዜናው አገልግሎት ጠቅሷል። ፕሬዚደንት ኢሳያስ በኤምባሲው የኤርትራን ባንዲራ ሲሰቅሉ በኢትዮጵያ ብሮድካስቲንግ ኮርፖሬሽን መታየታቸውን ዘገባው አውስቷል። በኤምባሲው ያሉት እቃዎች ሳይነኩ እንዳሉ የተቀመጡና በአቧራ የተሞሉ መሆናቸውን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ጠቅሷል ይላል ኤኤፍፒ።
የ71 ዓመት ዕድሜው ፕሬዚደንት የኤርትራ ኤምባሲን ከከፈቱ በኋላ ወደ አገራቸው መመለሳቸውን ዘገባው አውስቷል። አምነስቲ ኢንተርናሽናል የሰብአዊ መብት ተሟጋች ቡድን የሰላም መምጣት በዓለም ደረጃ እጅግ በጣም ከተገለሉት አገሮች አንዷ በሆነችው ኤርትራ ለውጥ እንዲያመጣ ሊያመቻች ይችላል ማለቱን ዘገባው ጠቅሷል። በኢትዮጵያና በኤርትራ መካከል የተካሄደው ውጊያ ካበቃ በኋላ ፕሬዚደንት ኢሳያስ አፈወርቂ ከኢትዮጵያ ሊደቀንባቸው የሚችል የጦርነት አደጋን፣ ገደብ የሌለው ወታደራዊ አገልግሎትን ያካተቱ ጨቋኝ ፖሊሲዎችን ለማውጣት ተጠቅመውበታል ይላል የፈረንሳዩ ዜና አገልግሎት።
የዋሽንግተን ፖስት ጋዜጣ ድረገጽ ደግሞ በኢትዮጵያና በኤርትራ መካከል ስለተደረገው የሰላም ስምምነት ሲዘግብ በአፍሪካ ቀንድ ጉዳይ ላይ የሚያተኩሩ የፖለቲካ ተንታኝ አቶ ሃሌሉያ ሉሌ ያሉትን አስፍሯል። ሁለቱም አገሮች ጦርነት ወይም ሰላም አልባ በሆነ ሁኔታ መቀጠል እንደማይችሉና እንደማያዋጣቸው እየተገነዘቡ መጥቷል። ኤርትራ ከምዕራቡ ዓለምና ከአረብ ሀገሮች ጋር ያላት ግንኙነት እየተሻሻለ በመምጣቱ ከበፊቱ በተሻለ ሁኔታ ዝግጁነት ማሳየቷን ገልጸዋል። በኢትዮጵያ በኩል ደግሞ የዶክተር አብይ ስልጣን ላይ መውጣትና ከኤርትራ ጋር ጦርነት ካካሄደው ፓርቲ የማፈንገጥ ዝንባሌ ማሳየታቸው ከአጣብቅኝ ሁኔታ ለመውጣት ማመቻቸቱን አቶ ሃሌሉያ ማስገንዘባቸውን ጋዜጣው አውስቷል።
ኤርትራ ላለፉት 20 ዓመታት ከኢትዮጵያ ጋር በነበራት የጦርነት ሁኔታ ላይ በማተኮር በወታደራዊ ኃይሏ ላይ ከፍተኛ ወጪ ስታደርግ ቆይታለች። ገደብ የሌለው ወታደራዊ አገልግሎትን ደንግጋ ኖራለች። በዚህ ምክንያትም በመቶ ሺዎች የሚቆጠሩ ኤርትራውያን ከአገራቸው ለመሰደድ ተገደዋል። አቶ ሃሌሉያ ሉሌ አያይዘውም ለጦርነት ምክንያት የሆኑት ግዛቶችን የመመለሱና እዛ የሚኖሩት ሰዎች እጣ ምን እንደሚሆን ገና መፈታት ያለበት ውስብስብ ጉዳይ መሆኑን ሳያስገነዘቡ እንዳላለፉ ዘገባው ጠቁሟል።
የሁለቱ ሀገሮች የጠላታዊነት ድባብ ማክተም ኤርትራ ውስጥ ያለውን የወታደራዊ አገልግሎት ማቆም ብቻ ሳይሆን በታገደው የሀገሪቱ ህገ መንግስት ላይ በሰፈረው መሰረት ወደ ዲሞክራሲያዊ አሰራር የመመለስ ሁኔታ ሊያስከትል እንደሚችል አቶ ሃሌሉያ መግለጻቸውን፣ ስር ነቀል ለውጥ ይኖራል ባይባልም አንዳንድ መሻሻሎች ሊኖሩ እንደሚችሉ መተንበያቸውን ዋሽንግተን ፖስት ጋዜጣ ላይ የወጣው ዘገባ አስነብቧል።
ኢነርጂ ሶርስስ የተባለው ስለ ሳይንስና ቴክኖሎጂ ጽሑፎችን የሚያቀርብ መጽሔት ደግሞ ኢትዮጵያ በተለያዩ ክፍሎቿ ኬሮጊን የተባለ ነዳጅ ዘይትና የተፈጥሮ ጋዝ ለማምረት የሚያስችል ንጥረ ነገርን ያቀፉ አለቶች በብዛት እንዳለው አጠቁሟል። የኢትዮጵያ ኦይል ሼል የተባለው የነዳጅ ዘይት መሰረት አነስተኛ የሰልፈር ይዘት እንዳለውና ኦርጋኒክ ይዘቱ ከ55 እስከ 60 ከመቶ ድረስ የሚሄድ በመሆኑ ነዳጅ ዘይት ከሚገኝባቸው የአለት ግግሮች ጥራት ምክንያት ምርጥ ነው ሊባል እንደሚችል መጽሔቱ ገልጿል። ኢትዮጵያ ውስጥ የሚካሄደው የነዳጅ ዘይትና የተፈጥሮ ጋዝ አሰሳ እየተባጠነ መሆኑንም አውስቷል።
በምዕራብና በደቡብ ምዕራብ እንዲሁም በማዕከላዊ ሰሜን ምስራቅ ኢትዮጵያ የተገኙ የነዳጅ ዘይት መሰረት ያላቸው ግግር አለቶች ከ400 እስከ 800 ሜትር የሚሆን ውፍረት እንዳላቸው ጽሑፉ ያስረዳል። በተለያዩ የኢትዮጵያ ክፍሎች ከ653 ሚሊዮን እስከ 1 ቢሊዮን ቶን ሊሆን የሚችል የነዳጅ ዘይት አለቶች ግግር እንዳለ ጽሑፉ ገልጿል። አንዳንድ ጥናቶች ደግሞ በትግራይ ክልል ብቻ 1 ትሪሊዮን በርሜል የነዳጅ ዘይት ሼል ሊያመርት የሚችል 3.89 ቢሊዮን ቶኖች የነዳጅ ዘይት አለት ግግር እንዳለ አመልክቷል ይላል ኤነርጂ ሶርስስ ላይ የወጣው የጥናት ጽሑፍ።
ኢትዮጵያ በአብዛኛዎቹ የግዛቷ ክፍሎች ነዳጅ ዘይት ሊገኝበት የሚችል የአለት ግግር ጥሪት አላት። በተለይም ትግራይ ክልል ግን ግዙፍ የነዳጅ ዘይት ግግር አለቶች አላት ይላል ጽሑፉ። በትግራይ ክልል ያለውን የነዳጅ ዘይት ሊያመርት የሚችለውን የአለት ግግር መጠን ለማወቅ ለአጭር ጊዜ የተደረገው አሰሳ በአዲግራት የአሸዋ አለት ግግር ሰፊ የነዳጅ ዘይት አምራች መሰረት መገኘቱን ጽሑፉ አውስቷል። አብዛኛዎቹ የትግራይ ክልል የነዳጅ አምራች ግግሮች በአሸዋው አለት ስብርባሪ የተሸፈኑ ሲሆን ብዘት፣ ዳጋ አርቢ፣ ነብለትና አጽቢ ላይ ግን ተጋልጠው እንደሚታዩ የጥናቱ ጽሑፍ አውስቷል። በክልሉ ገና ለይታ ያልተጋለጡ በርካታ የነዳጅ ዘይትና የጋዝ ጥሪቶች እንዳሉ ጽሑፉ ገልጿል።
ኢነርጂ ሶርስስ የተባለው መጽሔት ላይ የወጣው ጽሑፍ አያይዞም የኢትዮጵያ መንግስት የውጭ ምንዛሪ አቅርቦትን ለማስፋት እንዲረዳው ለዚህ ጥሪት ትኩረት በመስጠት የነዳጅ ዘይት አምራች ግግሮች ፍለጋ ማካሄዱን እንዲጀምር ይመክራል። ኢትዮጵያ ውስጥ ነዳጅ ዘይት አምራች ግግሮች እንዳሉ ለማወቅ የተቻለው እንደ አውሮፓ አቆጣጠር ከ1950ዎቹ ዓመታት አንስቶ መሆኑን ጽሑፉ ሳያወሳ አላለፈም። አድማጮች፣ ዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
አድማጮች፣ አሁን ውይይት።
ኢትዮጵያና ኤርትራ የሁለት ጎረቤታሞች ታሪክ ሰሞነኛው ውይይት ዛሬም ይቀጥላል። መሰንበቻውን የኢትዮጵያ አየር መንገድ በመጀመሪያ በረራው መግባቱን ተከትሎ አስመራ የታየው ታላቅ የደስታ ስሜትና ከዚያ ቀደም ብሎ በኢትዮጵያ የሆነው በሁለቱ ጎረቤት ሀገሮች ኢትዮጵያና ኤርትራ ጉዳይ አዲስ ምዕራፍ ከፋች ተደርጎ ተወስዷል። ምዕራፍ ከፋች የተፈጠረውን ሁኔታ ምንነትና የቀጣዩን ሂደት አቅጣጫ ጀምሮ በርከት ባሉ ጭብጦች ዙሪያ የታሪክ ምልከታ ለመፈንጠቅ የታለመ ተከታታይ ውይይት ነው አሁን የሚቀጥለው። አሉላ፣ ተወያዮቹን አስተዋውቀህን ትመራለህ?
አመሰግናለሁ ቆንጂት። ተወያዮቹ በኢትዮጵያና ኤርትራ ጉዳዮች ላይ ሰፊ ጥናት ያካሄዱ የታሪክ ምሁራን ናቸው። ቀደም ብለን በመግቢያችን እንደጠቆምነው ኢትዮጵያውያንና ኤርትራዊ የታሪክ ባለሙያዎች ናቸው። ፕሮፌሰር ገብሩ ታረቀኝ ቀደም ሲል በዚህ በዩናይትድ ስቴትስ የኒውዮርክ ስቴት ዩኒቨርሲቲ ለረጅም ዓመታት በታሪክ መምህርነት ያገለገሉ የታሪክ ምሁርና የግጭቶች ጥናት ባለሙያ ናቸው። በአዲስ አበባ ዩኒቨርሲቲም በተለያዩ ኃላፊነቶች በመምህርነት አገልግለዋል። ፕሮፌሰር ሹመት ሲሻኝ በተመሳሳይ በዩናይትድ ስቴትሱ የክሪስቶፈር ኒውፖርት ዩኒቨርሲቲ ለረጅም ዓመታት በታሪክ መምህርነት አገልግለዋል። በአሁኑ ወቅት በዩናይትድ ስቴትስ ዓለም አቀፍ የትምህርት ፕሮግራም አማካኝነት በባህር ዳር ዩኒቨርሲቲ በምርምርና በማስተማር አገልግሎት ላይ ይገኛሉ። ኤርትራዊው የታሪክ ፕሮፌሰር ተከስተ ነጋሽ ሌላው ሶስተኛው እንግዳችን ናቸው። እሳቸውም በኤርትራ ጉዳይ ላይ በርካታ ጥናቶችን ያቀረቡ የምርምር ስራዎችን የሰሩና መጽሐፍትም የደረሱ ናቸው። ይልቁንም ደግሞ በጣሊያን ወረራ ጉዳይ ላይ በቀዳሚነት የሚጠቀሱ ምሁር ናቸው። ከትላንትናው ምሽት ዝግጅታችን ነው የምንለጥቀው። አሁን በቀጥታ ወደ ውይይቱ እንዝለቅ። መልካም የወደፊቱን ጎዳና እንድትመለከቱ ፕሮፌሰር ተከስተ ወደ እርስዎ ነው የምመጣው። ይበልጡን የጦርነት አዝማሚያ ይታይበት የነበረ ሰላም አልባ የፍጥጫ ዘመን የሀያ ዓመታት ጉዞ ከፊል በእፎይታና እንደ ተመለከት ነው በደማቅ አቀባበልና በትኩስ ስሜት የተደመደመ ይመስላል። ነገር ግን ቀጣዩ ምዕራፍ በተጨባጭ ምንድን ነው የሚለው ላይ በእርግጥ የሚታወቅ አይመስልምና ሙያዊ እይታችሁን ብትፈነጥቁ። ሁለቱ አገሮች በስምምነት ደረጃ እንደ መንግስታት የሚያደርጓቸው ስምምነቶች እንዳሉ ሆነው የፖለቲካ፣ የማህበራዊ ህይወት፣ ሌሎችም የሁለቱን አገሮች እጣ ፈንታ የሚመለከቱ ጉዳዮች ወዴት ሊያመሩ ይችላሉ? ከወዲሁ መተንበይ ይህ ቢሆን ይሄ ሊከተል ይችላል ማለት ይቻል ይሆን? ፕሮፌሰር ተከስተ፣
የኔ አቋም ከመጀመሪያ በኤርትራና በኢትዮጵያ ምንም ልዩነት መኖር የለበትም፣ ኤርትራና ኢትዮጵያ አንድ ህዝብ ነው የሚል አቋም ነው የነበረኝ ባለፉት 35 ዓመታት። አሁን በመመልከት ላይ ያለሁት ያው ነው። ይሄ ድሮም ያመንበት ነገር አሁን ፕሬዚደንት ኢሳያስ አምኖ ግብር ላይ እየተረጎመው ነው። ግን እዚህ ላይ አንድ ነገር አለ። ኢሳያስ እስካሁን ድረስ የኤርትራ ፕሬዚደንት ነው። ከስልጣኑ ለማንም ሰው ለማካፈል አይፈልግም። ኤርትራ የእርሱ በኪሱ ያለች ንብረት ነች እና አሁን ኤርትራውያንና ኢትዮጵያውያን አንድ ህዝብ ነው ብሎ ሲነሳ እንደኔ አስተያየት እሱ የሚመኘው በኢትዮጵያ ድሮ በ1990 ይጫወተው እንደነበረ እንዲጫወት ነው። እንግዲህ የማለት ምንድን ነው ልክ የእሱ ረዳቶች የእሱ ድርጅት በኢትዮጵያ ውስጥ ልክ ከጦርነት በፊት የነበረውን መብትና የነበረውን ይሄ የበላይ ሁኔታ ሊጠበቅለት ሊሞክር ነው። እዚህ ላይ እንግዲህ ኢሳያስ ያልተገነዘበው ነገር አለ። እሱ ደግሞ ኢትዮጵያ በጣም ተለውጧል። ባለፉት 20 ዓመታት በኢትዮጵያ ውስጥ የተካሄደው ለውጥ ስር ነቀል ነው ለማለት ይቻላል። በሱ አንጻር ኤርትራ ወደ ኋላ ነው የተመለሰችው እንጂ ወደፊት አልገፋችም። እና ይሄ ኢሳያስ በሚቀጥሉት ወራቶች በሚቀጥሉት ጊዜ ኢትዮጵያ ውስጥ ይመኘው የነበረውን ነገር ሊያገኝ አይችልም። ይህ የተለየ ጥያቄ ነው። እንደኔ አስተያየት የኢትዮጵያና የኤርትራ ጉዳይ፣ የኢትዮጵያና የኤርትራ የሰላም መንፈስ እንዴት መቀጠል አለበት፣ እንዴት ሊቀጥል ይችላል የሚለው ጥያቄ ቁልፉ ያለው በኢትዮጵያ ነው። የኢትዮጵያ ፖሊሲ በኤርትራ እና በኤርትራውያን ምንድን ነው? ኤርትራውያን እንደ ድሮ ወደ ኢትዮጵያ መጥተው ያለምንም ፓስፖርት በአይደንቲቲ ካርድ በማንነት ወረቀት ብቻ ይዘው ለመንቀሳቀስ ይችላሉ ወይስ አይችሉም? የኢትዮጵያ መንግስት ኤርትራውያኖች እንደ ኢትዮጵያውያን ነው የሚያያቸው ወይስ እንደ ሌላ ሀገር ዜጋ ነው የሚያያቸው? ይህ ነገር እነዚህ ጥያቄዎች የሚወሰኑት በኢትዮጵያ ነው፣ በኢትዮጵያ ውስጥ ነው የሚወሰኑት እና እንዴት እንደሚወሰኑ ወሳኝ ነው ለሚቀጥለው በኤርትራና በኢትዮጵያ መካከል ለሚኖረው ግንኙነት። እንደኔ አስተያየት የኢትዮጵያ መንግስት የኢትዮጵያን ሕዝብ ምኞት ገብቶት ምኞታቸው የሚያራምድ ከሆነ ከአሁኑ ጀምሮ ለኤርትራ ሕዝብ ያለው ግንዛቤ ልክ እንደ ኢትዮጵያዊ ዜጋ አድርጎ ማየት የሚያስችለው ግንዛቤ መሆን አለበት። ይህ ከተደረገ በኤርትራ በኩል ሊከሰት የሚችል የኢሳያስ የእኔ አቅልሃለሁ የሚል ፖለቲካ ወደፊት ሊራመድ አይችልም።
መልካም። ሌሎች ጥያቄ እንዳነሳ እያደረጉኝ ነው ፕሮፌሰር ተከስተ። ፕሮፌሰር ገብሩ ወደ እርስዎ ልምጣ። የሁለቱን አገሮች መጪ ዕጣ ከድንበሮቹ ባሻገር ሊፈጠር የሚችለውን የህዝቡን ህይወትና ኑሮ በሚመለከቱ ጉዳዮች ላይ ሊከሰት ይችላል። የቱ ሁኔታ ደንቃራ ሊሆን ይችላል? የትኞቹ ሁኔታዎች ይበልጥ ሊያቀላጥፉት ይችላሉ ሲላሉ?
መልካም። እንግዲህ ግንኙነቱ ገና ጀመሩ ነው። የኢትዮጵያ አየር መንገድ ስራውን ጀምረዋል። በቅርቡ ደግሞ በምድር የአውቶቡስ እንቅስቃሴ እንደሚደረግ ሰምተናል። ይህንንም ወደ አሰብ የሚወስደውን መንገድ በቅርቡ እንደሚከፈት ሰምተናል። እነዚህ በጎ ስራዎች ናቸው፣ መንደርደሪያዎች ናቸው፣ አስፈላጊም ናቸው። አሁን ተከስተ ካለው አንድ ሁለት ነጥብ ላንሳና የምንለይበትን ላመልክት። አሁን የተጀመረው ነገር ቁልፉ በአጠቃላይ ኢትዮጵያ ውስጥ ነው ያለው። ቁልፉን የያዘችው ኢትዮጵያ ነች። አልስማማበትም። ሁለቱ የተለያዩ የፖለቲካ ስርዓቶች አሏቸው። የኢትዮጵያ የፌዴራላዊ መንግስት አለ። የፌዴራል ስርዓት ደግሞ ያለ ዴሞክራሲ የማይታሰብ ነው። ነገር ግን በአተገባበሩ ተበላሽተዋል። የእሱም መበላሸት ዶክተር አብይን የመሰለ መሪ ቁንጮ ላይ አስቀምጠዋል። ኤርትራ ያለው ተከሰብ ጥሩ አድርጎ ገልጾታል። በፊት በአንድ አምባገነን የሚመራ በህግ የማይመራ በህግ የማይገታ መንግስት ነው። ግን እነዚህ ሁለት ሉዓላውያን ሀገራት ናቸው። አሁን የሚደረገው ድርድር የእርቅ መንገድ የተጀመረው በሁለት ብሔረ መንግስታት ልንላቸው እንችል ይሆናል ነው። ስለዚህ ሰጥቶ መቀበልን ግንዛቤ ውስጥ የሚያስገባ ነው። በሁለት ሉዓላዊ መንግስታት ማለት ነው። ወደድንም ጠላን ኢሳያስ አምባገነን ይሁን አይሁን እሱ የኤርትራ ህዝብ ጉዳይ ነው። ኢሳያስን ማግለል፣ ኢሳያስን ማስወገድ ወይስ ኢሳያስን አቅፎ መቀጠል የኤርትራውያን ጉዳይ ነው። ኢትዮጵያ ካለው አመራር ጋር ካለው መንግስት ጋር መደራደር ብቻ ነው የምትችለው። እኩል የሁለት እኩል መንግስታት ጉዞ ነው የተጀመረው እና ይሄንን ላስረግጥበት እወዳለሁ። በአንድ በኩል ተከስተ ያነሳት አንድ ጥሩ ነጥብ ደግሞ ይሄ የተጀመረው ጉዞ ኢሳያስን ተመልሶ ሊመታው እንደሚችል ለማስገንዘብ እወዳለሁ። በአንድ በኩል 20 ዓመት የፎከረበት ባድመ ወይም ሞት እንደማለት ይሆን እሱ ደጋፊዎች አንበሳ ነው፣ ለማንም ያልተንበረከከ አሜሪካን ጨምሮ ሀገር ወዳድ ወደር የሌለው መሪ የሚሉትን አጎባዮች ያጠናክርለታል። በአብዛኛው የኤርትራ ህዝብ ግን ፍትህ ነው የሚፈልገው፣ ነጻነትን ነው የሚፈልገው፣ እድገትን ነው የሚፈልገው፣ የኑሮ ለውጥን ነው የሚፈልገው፣ ከጎረቤቶቹ ጋር በሰላም ለመኖር ነው የሚፈልገው። እዚህ ያሉት የኤርትራ ኢትዮጵያ ውስጥ ያሉት ወጣት ስደተኞች ህዝብ ለህዝብ የሚል እንቅስቃሴ ጀምረዋል። ጥሩ መሰረት ጥለዋል። እነሱ ከዚህ አመንጥቀው እንደ ተቃዋሚዎች ሆነም የሚወጡበት መንገድ ሊመጣ ይችላል። ተስፋዬም ይሄ ነው። የኢትዮጵያ ወጣቶች አብሯቸው እንዲጓዙ እነሱ ያነሱትን መርህ ጥያቄ አቅፈው ከነሱ ጋር ተባብረው እጅ ለእጅ ተያይዘው አሁን የተጀመረውን እንቅስቃሴ ቢያዳብሩት የሁለቱን ህዝቦች መቀራረብ፣ መወዳጀት፣ አብሮ መኖር በቀላሉ ሊያመጣ ይችላል የሚል ግምት አለኝ። እንድ ቀደም ብላ የተነሳችው ደግሞ ተከስቶ ነው ያነሳት፣ ልመለስባት እፈልጋለሁ። ይሄም ህወሓት ትግራይ ነው፣ ትግራይ ህዝብ ደግሞ ህወሓት የሚለው መሰረት የሌለው በጽንሰ ሀሳብም በሆነ በታሪክ ምንም አይነት ድጋፍ የሌለው ዘይቤ ነው። ይህ ትግራይ ህዝብ ከሁለት ሺህ አመት በላይ ታሪክ ያለው ስልጣኔ ፈጣሪ፣ ቋንቋ ፈጣሪ፣ ብዙ ፈላስፋዎች የፈጠረ ህዝብ ነው። ህወሓት ግማሽ ምዕተ አመት እንኳ ህይወት የሌለው ድርጅት ነው። በታሪክ አጋጣሚ በምድረ ትግራይ የተፈጠረ ድርጅት ነው። ህወሓት ትግራይ ሆኖ አያውቅም፣ ትግራይም ሊሆን አይችልም። እንዴ በሌሎች ድርጅቶች እኮ ገብተን ለዴሞክራሲ ለፍትህ የታገልን የትግራይ ልጆች አለን። እኔ በበኩሌ የሀፓ አባል ነበር፣ ብዙዎችም ነበሩ። በኢድህ ገብተው የታገሉ ብዙ የትግራይ ልጆች ነበሩ እና የህወሓት አባል ባለመሆናቸው ትግራይነታቸውን ያስነጠቃቸዋል እንዴ? አሁን እኮ የትግራይ ህዝብ የሚገፋው ያለው ከህወሓት ጋር ተጠግተው የትግራይን ህዝብ ከህወሓት ጋር እያያያዙ ሲያቀርቡ በመቆየታቸው ነው። ህወሓትም ራሱ ትግራይና ህወሓትን አጣብቆ ሁለቱ የአንድ ሳንቲም ገጽታዎች ናቸው እያለ በመስበኩ አሁን ህወሓት ከስልጣን ገለል በሚደረግበት ጊዜ የትግራይ ህዝብም በያለበት እየተገፋ ነው። ባልበላበት ባልጠጣበት ምንም በደል ባላደረሰበት ሁኔታ እሱ እየተገፋ ነው። ተጠያቂው ህወሓት የሚባለው ድርጅት ነው። ይህንን ማስረገጥ ይኖርብናል። አመሰግናለሁ።
አመሰግናለሁ ፕሮፌሰር ገብሩ። ሌላ ጥያቄ ለፕሮፌሰር ሹመት ከማንሳቴ በፊት በልዩነት ያነሱት ሀሳብ አለ ፕሮፌሰር ገብሩና ፕሮፌሰር ተከስተል ለእርስዎ ድልስት።
ከገብሩ ጋር አልስማማም። ምክንያቱ ፕሬዚደንት ኢሳያስ ያለው በትግርኛ በደንብ የተናገረው የኤርትራ ህዝብና የኢትዮጵያ ህዝብ ሁለት ህዝብ ነው ብሎ የሚያስብ ሰው ሀቁን የሳተ ነው ያለው። እና ልክ ኢሳያስ ያለው እኔም ከዚህ በፊት ለብዙ አመታት ያመንኩበት ነገር ነው። በኢትዮጵያ ህዝብና በኤርትራ ህዝብ ልዩነት የለም፣ አንድ ህዝብ። እና ይህ ከሆነ ኢሳያስ ያለው የኢትዮጵያ መንግስት በዚሁ ግንዛቤ መንቀሳቀስ ይችላል፣ መንቀሳቀስም አለበት። በዚሁ ግንዛቤ ሲንቀሳቀስ የኤርትራ ህዝብ አሁን በኢትዮጵያን ኤርላይንስ በከፈተው መንገድ እየበረረ መጥቶ አዲስ አበባ ሲቆም እንዴት ነው የሚታየው? የህዝብ ኢትዮጵያዊ ነው ወይስ የሌላ ሀገር ዜጋ ነው? እዚህ ላይ ያለው የኔ ጥያቄ። እና በዚሁ ምክንያት ነው ቁልፉ የኢትዮጵያና የኤርትራ የመጪው ሁኔታ እንዴት እንደሚሆን የሚወስነው የኢትዮጵያ ፖለቲካ ነው፣ የኢትዮጵያ በኤርትራ ያለው አቋም ነው። እዚህ ላይ ለማለት የምፈልገው የአሁኑ አዝማሚያ በጣም ጥሩ ነው፣ ብዙ ተስፋ የሚሰጥ ነው። ቢሆንም ህዝብ ያላሳተፈ ሂደት ነው እና ዘላቂ እንዲሆን የኢትዮጵያ ህዝብ በዚሁ በኤርትራና በኢትዮጵያ ሰላም በመስፈን በሚገኝበት ጊዜ ህዝቡ በይፋ መሳተፍ አለበት። የኢትዮጵያ መንግስት ህዝቡን የሚያሳትፍበት ዘዴ ማግኘት መፈለግ ይኖርበታል።
መልካም። የግራና ቀኝ ሀሳቦች
አንድ አረፍተ ነገር ማስገባት።
እሺ።
ይኸውልህ እዚህ ያሉት የኤርትራ ወጣት ስደተኞች በጀመሩት እንቅስቃሴ ዝም አንድ ህዝብ ሁለት ሀገራት የሚሉትን መፈክር እዚህ አዲስ አበባ የጀመሩት እነሱ ናቸው። ኢሳያስ በሚያስገርም መንገድ እዚህ መጥቶ ይችን ደገማት ከነሱ ይንጠቃት ወይም ተከስተን ዳለው ድሮም የሚያምንበት ነገር ከሆነ በጣም ጥሩ ነው። ነገር ግን እኔ ከተከስተን የምንለየው እነዚህ ልዑላዊ የሆኑ ሀገራት መንግስታት ተስማምተው ሰላም ከተገኘ ወደ ኮንፌዴሬሽን ሊያመሩ ይችላሉ። ኮንፌዴሬሽን የላላ ህብረት የላላ አንድነት ማለት ነው። ይህም የኤርትራ ልዑላዊነትና የኢትዮጵያ ልዑላዊነት በኩል ተከብሮ በሁለቱ ፈቃደኝነት በተለይም ደግሞ በሁለቱም አገራት ሬፈረንደም ተደርጎ የሁለቱም አገሮች ህዝቦች የሚፈልጉት መሆን ከተረጋገጠ በኋላ ለመጀመሪያ ያህል በአምስት ዓመት የኮንፌዴሬሽን ስርዓት ሊጀመር ይችላል። በአንድ ወገን በኢትዮጵያ መንግስት በኩል ብቻ የሚፈጸም አይደለም። ይህ የኔ እምነት ነው።
መልካም። የሚያወያዩት ሀሳቦች ይቀጥላሉ። በዚህ ሰዓት ይህን ፕሮግራም የሚከታተሉ አድማጮቻችንም በያሉበት እንደሚወያዩ ተስፋ አደርጋለሁ። ፕሮፌሰር ሹመት እርሶን የሚጠብቀው ጥያቄ ምናልባትም ወደፊት የሚያስኬደን ይመስለኛል። ቀደም ባሉት ነጥቦችም ላይ ባጫጭሩ አስተያየት ሊሰጡ ይችላሉ። ግን ዋናውን ቁልፍ ጥያቄ ገፋ አድርገን እንሂድ። ቀደም ብሎ በፕሮፌሰር ገብሩም በፕሮፌሰር ተከስተም በመጠኑ ተነክቷል። በኢትዮጵያ ውስጥ የሚታየው ይህ ለውጥ በምን መልኩ በኤርትራ ላይ ተጽዕኖ ሊያሳደር ይችላል የሚለውን ጥያቄ በሁለት መንገዶች እንዲመለከቱልኝ ላድርግ። ፕሬዚዳንት ኢሳያስ መረጃዎች እንደምመለከተው ከሰባ ዓመት በላይ እድሜ ሆኗቸዋል። የሰባ ሁለት ዓመት ሰው ናቸው። እንደ ወጣትነታቸው ጊዜ ቀደም ብለው የያዟቸውን ጠንከር ያሉ አቋሞች ይዘው መዝለቅ የሚችሉበት ተፈጥሯዊ ሁኔታ አይኖርም የሚለውን፣ ኤርትራ ውስጥ ነጻ የመገናኛ ብዙሃን የሉም፣ ምርጫ የለም፣ አለመኖሩንም እሳቸው ግልጽ አድርገው ነው የሚናገሩት። ነጻ የፍትህ ስርዓት የለም፣ የተዳከመ የምጣኔ ሀብት ይዞታ አለ። በኢትዮጵያ ውስጥ ሁሉ የሚባሉትን ችግሮች ለመለወጥ ቆርጦ የተነሳ አቋም በሚንጸባረቅበት ሁኔታ ኤርትራውያን ምን ይላሉ? በሀገራቸው በውስጥ ለውጥ እንዲመጣ የሚያደርጓቸው እንቅስቃሴዎች ምን አይነት ተጽዕኖ ሊያመጡ ይችላሉ? በኤርትራ መንግስት በኩል እንደዚህ ከፈት ያለውና ከኢትዮጵያ ጋር የቀረበ ግንኙነት የመፈለጉ ሁኔታ ጥያቄዎችንስ አያጠነክርም ወይ? ሁኔታዎች በሀገር ውስጥስ አይቀይርም ወይም? ኤርትራ ውስጥ ምን አይነት ለውጦች ሊመጡ ይችላሉ? ፕሮፌሰር ሹመት።
እሺ፣ እንግዲህ አንደኛ አሁን ይሄ የተጀመረው ለውጥ እንዲሰምር ከተፈለገ በኤርትራም በኢትዮጵያም በኩል የተረጋጋ ሁኔታ እንዲኖር ያስፈልጋል። የተረጋጋ ሁኔታ ካልተፈጠረ የኤርትራን ጉዳይ የኢትዮጵያና የኤርትራን ግንኙነት ጉዳይ የሌላ ፖለቲካ ቁማር መጫወቻ ከመሆን አይድንም እና አሁን በተጀመረው ፈር እንዲቀጥል ከተፈለገ በተለይ የተረጋጉ መንግስታት እንዲመሩት ያስፈልጋል። አሁን ትልቁ እንትን በኢትዮጵያ ውስጥ እየተካሄደ ያለው ለውጥ ከኤርትራ ጋር ላለው ግንኙነት እጅግ በጣም አበረታች ነው። ትውልዱም አዲስ ትውልድ ነው። ብዙውን ቁስል ሲያታምም መኖር የሚፈልግ አይደለም። ፖለቲካ ላይ የወጡት ሰዎች ቅይጣቸው በርከት ያለ ነው። ዳይቨርስ ናቸው ማለት ነው። የመቻቻል የተሻለ ባህሪ አላቸው። ያለፈውን ለመርሳት አይ ቲንክ በተሻለ መንገድ ዝግጁ ናቸው እና ከኤርትራ ጋር የሚደረጉትን ውይይቶችና ግንኙነቶች ይሄ ያሳልጠዋል የሚል እምነት አለኝ። እንግዲህ ትልቁ ጥያቄ ያለው በኤርትራ በኩል ያለው ሁኔታ ለዚህ ይመቻል ወይ የሚል ነው። እርግጥ የፕሬዚደንት ኢሳያስ መንግስት የአምባገነን መንግስት መሆኑን ሁላችንም እናውቃለን። በጣም ብዙ ድምጻቸው የተዘጋ የፖለቲካ ቡድኖች አሉ። ህዝቡን ፍላጎቱን በአደባባይ ለመግለጽ ያለው ድል እጅግ በጣም የተወሰነ ነው። ነገር ግን አሁን በተጀመረው እንቅስቃሴ ምክንያት እሳቸውን በዚህ በኩል ተስፋ ሲያዩ፣ በተለይ ደግሞ ቢፈልጉ እንኳን ሊገድቡት የማይችሉት አይነት ኃይል የግድ እየገፋ ሲመጣ ለመቆየት በስልጣን እንኳን ለመቆየት የተወሰኑ ለውጦችን ማካሄድ ያስፈልጋል። ልክ የኢህአዴግ በራሱ በላዩ ላይ እየተጫነ የመጣው ኃይል እንዲለወጥ እንዳስገደደው ሁሉ ይህ አሁን የተከፈተው እድል በኤርትራን በኩል ተመሳሳይ ጫና ሊፈጥር ይችል ይሆናል እና በዚህም ምክንያት የተወሰኑ በሮች ይከፈታሉ። የኤርትራ የፖለቲካ ምህዳር በዚያው አንጻር እየሰፋ ይሄዳል። ለውጡ ከኢትዮጵያ ጋር ያለው ግንኙነት የበለጠ እየሰመረ እና ኤርትራን ህዝብም ተጠቃሚ እያደረገ ሲሄድ
ምናልባት በኤርትራ መረጋጋትና በኤርትራ ፖለቲካ መስመር መስተካከል ፍላጎት ያላቸው ኃይሎች ሁሉ ለዚያ ሂደት ተባባሪ ይሆናሉ የሚል ተስፋ ነው ያለኝ። አንዳንድ ጊዜ እጅግ በጣም አስቸጋሪ ነው። እንደ ፕሬዝደንት ኢሳያስ ያለ ለብዙ ዘመናት በስልጣን ላይ የቆየ ሰው በዚህ ዕድሜ ለመለወጥ እድሉ ምን ያህል ነው የሚል ጥያቄ ሊነሳ ይችላል።
አድማጭ አሁንም ሰዓቱ አለቀብን። ታዲያ ውይይቱ ባጭር የሚቋጭም አይደለም፣ ሌሎቻችሁም እንድትሳተፉ የሚጋበዝበት ነው። ይቀጥላል። በእሁድ ምሽት ዝግጅታችን ተከታዩን ጠብቁ። አሁን የትግርኛ ስርጭት ይቀጥላል።
ደህና ደሩ።